ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ዝግጅታችን በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ አገዛዝ በአማራው አካባቢ ህዝቡን ትጥቅ ለማስፈታት ዘመቻ በስፋት መጀመሩን ከስፍራው የሚደርሱ ዜናዎች ይናገራሉ። አገዛዙ ትጥቅ ማስፈታት የጀመረባቸው አካባቢዎች በጎጃም ይልማና ድንሳ፣ በጎንደር ታቻርማጮንም ተብሏል። ያስቸኳይ ጊዜ አዋጁን በመቃወምና እንዲሁም ይህን የመሳሪያ ነጠቃ ለማስቆም በአማራው አካባቢ ያሉ የትግል አስተባባሪዎች ከሚቀጥለው ሰኞ ጀምሮ ለሶስት ቀናት የሚቆይ የቤት ውስጥ አድማ ጠርተዋል። በተያያዘ ዜና በደቡብ ኢትዮጵያ በሞያሌ ከተማ የወያኔው አጋዚ ጦር ከዘጠኝ በላይ የሆኑ ዜጎችን የገደለ መሆኑ ተነግሯል። ግድያው የተፈጸመበት ምክንያትና ዝርዝር ሁኔታ ለጊዜው ባይገኝም የአጋዚ ጦር ግድያውን ያካሄደው አፋኙን ያስቸኳይ ጊዜ አዋጅ ተንተርሶ መሆኑን ይታወቃል። ሲፒጄ የተባለው የጋዜጠኞች መብት ተከራካሪ ድርጅት አርብ የካቲት 30 ቀን ባወጣው መግለጫ ኢትዮ ቲንክ ታንክ የተባለው የድረገጽ አዘጋጅና ጦማሪ የሆኑት አገዛዙን በተለያዩ መንገዶች ሲነቅፉ የነበሩት የአምቦ ዩኒቨርሲቲ መምህር አቶ ስዩም ተሾመ በወያኔ አገዛዝ የጸጥታ ኃይሎች መያዛቸውን ገልጾ አገዛዙ በአስቸኳይ እንዲፈታቸው ጠይቋል። ድርጅቱ በመግለጫው ስዩም ተሾመ የታሰሩበትን ምክንያት ምን እንደሆነ ካለመታወቁም በላይ ወዴት እንደወሰዳቸውም አይታወቅም በማለት ዘግቧል። የድርጅቱ መግለጫ አገዛዙ በህዝብ ላይ የጫነው የአስቸኳይ ጊዜ አዋጅ ጋዜጠኞችና የሚቃወሙትን ዜጎች ሁሉ እስር ቤት ለማጎር መሳሪያ መሆን የሌለበት መሆኑን ገልጾ አቶ ስዩም በአስቸኳይ መፈታት ይኖርባቸውም ብሏል። በተያያዘ ዜና በዛሬው ቀን የእሳቸውን ጉዳይ በቅርብ ሲከታተሉ ከነበሩ ሰዎች ማወቅ እንደተቻለው የወያኔ የጸጥታ ኃይሎች በመጀመሪያ ሲይዟቸው ድብደባ ያካሄዱባቸው መሆኑን ከመታወቁም በላይ ፍርድ ቤት ቀርበው መርማሪዎች ለ15 ቀን ይዘው ለማቆየት ፈቃድ እንደተሰጣቸው መገንዘብ ተችሏል። አቶ ስዩም ተሾመ ዜጎችን ለአመጽ ለማነሳሳት በማደራጀት ተጠርጥሯል በማለት መርማሪዎች ለፍርድ ቤቱ አመልክተዋልም ተብሏል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ እስከሚቀጥለው አመት ጥር ወር ድረስ ያሉትን ሁኔታዎች ገምግሞ ባወጣው እቅድ በኢትዮጵያ 7.9 ሚሊዮን ህዝብ ሁለገብ እርዳታ የሚያስፈልጉ መሆኑን ጠቅሶ በሰብአዊ እርዳታ ላይ የሚሳተፉ የሰብአዊ እርዳታ ድርጅቶች 1.7 ቢሊዮን ዶላር የሚያስፈልጋቸው መሆኑን ተምኗል። የቅድ በሚቀጥሉ አመታት ለሚከሰቱት የሰብአዊ እርዳታ ፍላጎቶች የመጀመሪያው ሲሆን እቅዱ በእርዳታ አሰጣጡ ጥራትና መጠን ላይ የወደፊት አደጋን ለመከላከል በሚያስፈልጉ ዝግጅቶች ላይ ከፍተኛ አደጋ ይደርስባቸዋል ተብሎ ለተገመቱት አስቸኳይ እርዳታ በማቅረብ ላይና እነዚህን አካባቢዎች መልሶ በማቋቋም ላይ ያተኮረ እንደሆነም ታውቋል። የአሜሪካው የውጭ ጉዳይ ሚኒስትር ቴረርሰን ከኢትዮጵያና ከጅቡቲ ጉብኝታቸው በኋላ ኬንያ የገቡ ሲሆን ቅዳሜ በኬንያ የኤችአይቪ ኤድስን ለመከላከል የተቋቋመው ድርጅት ባዘጋጀው ፕሮግራምና እንዲሁም በአሜሪካ ኤምባሲ ውስጥ ዲፕሎማቶችን ለማነጋገር በተያዘው ፕሮግራም ላይ በህመም ምክንያት ለመገኘት ያልቻሉ መሆናቸው ታውቋል። የቴረርሰን በሽታ ምን እንደሆነ ባይገለጽም የአሜሪካ ዲፕሎማቶች ተከታታይ የሥራ ብዛት ውጥረት ነው ብለዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የደቡብ ሱዳን መንግስት የአገሪቱን ህግና ደንብ አላከበረም በሚል ምክንያት የተባበሩት መንግስታት ድርጅትን የሬዲዮ ጣቢያ የዘጋ መሆኑን አስታውቋል። የተባበሩት መንግስታት ድርጅት ሬዲዮ ጣቢያ የጥላቻ መርዝ ይረጫል ያለው የመንግስቱ መግለጫ በሌላ አገር የሚንቀሳቀስ የሚመስለው የተባበሩት መንግስታት ድርጅት ህግና ደንብ መኖሩን ለማመን አልፈቀደም ብሏል። የደቡብ ሱዳን መንግስት ራዲዮ ጣቢያው መታገዱን ይግለጽ እንጂ ሬዲዮ ጣቢያው ፕሮግራሙን የሚያሰራጨው ጁባ ከሚገኘው ከተባበሩት መንግስታት ድርጅት ጽህፈት ቤት ውስጥ ከሚገኘው የማሰራጫ ጣቢያ በመሆኑ የደቡብ ሱዳን መንግስት ስርጭቱን ማገድ እንዳልቻለ ለመገንዘብ ተችሏል። በተባበሩት መንግስታት ድርጅት አማካይነት ፕሮግራሙን የሚያሰራጨው የሬዲዮ ጣቢያ በ1998 ዓ.ም ተቋቁሞ ለህዝቡ የመረጃ ምንጭ በመሆን ሲያገለግል የቆየ ሲሆን ዋናው ዓላማ የነበረው በደቡብ ሱዳንና በሱዳን መካከል የነበረውን የሰላም ስምምነት ወደ ተግባር ለማካሄድ ማብራሪያ ለመስጠት ነበር። ይሁን እንጂ ከዚያ ወዲያ በርካታ የግል ጋዜጦች በተዘጉበት እንዲሁም ጋዜጠኞች በታሰሩበትና በተሰደዱበት ደቡብ ሱዳን የራዲዮ ጣቢያው ለህዝቡ እንዳማራጭ የመረጃ ምንጭ ሆኖ ሲያገለግል ቆይቷል። በደቡብ ሱዳን የሚገኙ የሲቪክ ድርጅቶች መንግስቱ ውሳኔውን እንዲቀለብስ እየጠየቁ ናቸው። የሩሲያው የውጭ ጉዳይ ሚኒስትር ሚስተር ላቭሮቭ በኢትዮጵያ ቆይታቸው ከአፍሪካ ህብረት ሊቀመንበር ጋር ተገናኝተው በተነጋገሩበት ወቅት አፍሪካ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል እንድትሆን በአፍሪካ ሀገሮች የሚገፋውን አቋም ሩሲያ እንደምትደግፍ መናገራቸው ታውቋል። ከንግግሩ በኋላ ለጋዜጠኞች በሰጡት መግለጫ ታዳጊ ሀገሮች የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት እንዲሆኑ ሩሲያ ከፍተኛ ጥረት የምታደርግ መሆኑን ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ادرس لازم نقلب عن دار اسوياني يدرس لسلمة لولما لعلما لديديوش زريعون لكببو تلطافيوش هزيا هاغرين دمبرين بلو طومادرو طومولو بزناب ببرد بموقات بقاطلو لتلاي عمتات مستلجوچون طلو يانن هلو زمن وطوادرو يسواي بهونا ملك تبارو لجوچون ميقلبونا تو انجتونا اسرو ከመንገድ ላይ ለማኝ እንዲሆን ካደረጋችሁት ፎቶውን ደርድሩ። ከዚያች ገዢዎች በተቀያየራችሁ ቁጥር እለተ ሞቷን ከምትቆጥር ከአንዱ ቦታ ወደ አንዱ ቦታ እየተደበቀች ለእናንተው ተጋዳዮች ጉቦ እየሰጠች የናንተ ስራዱ አመጣው ጣጣ ኗሪ ኮነቹ አካኗን ሽጣ ከዚያ የዘርሃረ ቆጥራቹ እንዲያምር መቀመጫቹ ከነበረበት አፈናቅላቹ እናንተ ልትፈነድቁ ያለ ድካም መብላት ቀርቶ በእጁ አጣም አሹቅ የሚቃም በራብ ከሚቆሉት መሄጃቸው ይቀን ያልሽውን ብሎ ከሚጠብቁት አረው ደብ ነው። ከነዚያ ላስቲክና ላስቲክ አጣብቀው የቤተ ክርስቲያንና የመስጊድን ግንብ ተገና አርገው ቀን በልመና በሸክሙ ነው ለዚህ ህይወት አማራጫቸው የላስቲክ መጠሪያቸውን እንደ ቤት ቆጥረው የናንተ ተጋዳዮችና ለፋስ ያፈርስባቸው የበጋው ፀሐይ ከመያቃጥላቸው ኮረንቱ ጎርፍ ከመያጥባቸው ከነዚያ በጮሁ የህግ ያለ ይያሉ በጻፉ አቅን እየፈለፈሉ ግፍ ነው ብሎ በተናገሩ እነትን በመሰከሩ አሳዳጅ ይዛችሁ አካላቸውን ሰልጥናችሁ እናንተው ፖሊስ እናንተው መርማሪ እናንተው ዳኛ ሆናችሁ የመግደያው ግዚ ያለ በቃ ብሏችሁ ካከማቻችኋቸው እየሰር ቤት ባቆራችሁ ከነዚያ ከመብላስ ወደ መቅመስ ከመቅመስ ወደ መላስ ከመላስ ወደ ማሽተት ከማሽተት ወደ መመልከት እንደ መኝታ ቤታቸው የቆሻሻ ወረጃ ቱቦን እንደ ሳሎናቸው ያውራ ጎዳናውን ሰባዩነት ጎድሏችሁ እንዲኖሩ አድርጋችሁ በዚህም አልቆምም ብሎ ብፋችሁ በእናንተው መኪና በኩል ለሊት እየተበሩ በገፈርሳ በካራ ቆሬ በሰበታ በቃልቲ ለጆሽ ከሚወረወሩ መቼም አይተው መላእክት ከመናገር ከሰይጣን ባይጠበቅም ደግ ነገር ቤተ መንግስትንና ቤተ ክህነትን ባደባለቁት በእናንተው ወያኔ ያደግ ነፍስ አባት ባቡነ ጳውሎስ ሊቀ ሰይጣናት ይሁንባችሁ የሚያስብ አእምሮ የሚሰማ ጆሮ የማይን ካላችሁ መፍሰስ ጀምሯልና ገፋችሁ የሚያቆም ልብን ይስጣችሁ ይድረሳችንን ካዳመጫችሁ በጥሞና የማያልፍ ነገር የለምና ልብም ካለ ያዳምጧል የሳቀም ያለቅሳል ያለቀሰ ይስቃል የበራውም ጸፍቶ ይጠፋም ይበራል ህፃን ሊወልድም ሳይጎረም ሲያርፋል ሌላውም ባቋዩ አርጅቶ ይረግፋል ሲገረዳ አባም ጠልቦ ይረግፋል በልጉልበቴ በርታ ሁሉም ነገር ያርፋል ነውና ነገሩ ጥንትም ከጅምሩ በሰፈራችሁ ቁና አይቀርላችሁ መሰፈሩ ይድረስ ይድረሳችሁ
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ወለደ ምዕራፍ 1 ወደዚህ ዓለም መጥቼ ከዓለም እስክወገድ ድረስ አንዳችም ወንጀል አልሰራሁም። ሰዎች ግን በዓለም ተደርጎ የማያውቅ ወንጀል እንደሰራው ይቆጥሩኝ ነበር። ይህ የሆነበትም ነጻነቴን ከወገኖቼ ነጻነት ጋር ያለመጠን እወድ ስለነበርና ነዚህም ብዙ እንግዳ ነገሮች ስለሰራው ነው። ወንጀለኛ ከሆንኩ ለወንጀሌ ኃላፊው ከነጻነት ስሜት ጋር የፈጠረኝ ፈጣሪ ነው። ወደ ዓለም መምጣቴ ኃጢአት ከሆነብኝም በኃጢአቴ የሚጠየቀው ወደዚህ ዓለም ያመጣኝ ኃይል ነው። እኔ ግን ወደ ዓለም እንድመጣ ማንንም አልጠየቅኩም። ወላጆቼ ወይም ፈጣሪዬ ወደዚህ ዓለም እንድመጣ ፈልገው እንደሆነ አስቀድመው ወደ ዓለም መጥቼ ካለም እስክወገድ ድረስ በሰላም በፍቅር በደስታ ከሁሉም ይልቅ በነጻነት ልኖር የምችልበት እድል ማዘጋጀት ነበረባቸው። ይህን ስላላገኘው ግን በአመጽ ተወልጄ በአመጽ ሞትኩ። እንደ ሳጥናኤል ትቢተኛ እንደ አዳም ስህተተኛ እየተባልኩ ስረገም ኖርኩ። እኔ ካለም ብዙ ነገሮችን አልፈለኩም። የፈለኳቸው ጥቂትና ርካሽ የሆኑ ነገሮች ነበሩ። የምተነፍስበት ነጻ አየር፣ የምኖርበትና ሰርቼ የምጠቀምበት ነጻ ምድር፣ የምጠጣውና የምታጠብበት ነጻ ውሃ፣ ከኔ ቀድመው የተወለዱ ተመራምረውና ተምረው ያገኙትን ነጻ ጥበብና ዕውቀት ብቻ በቀላሉ ለማግኘት ፈለኩ። ተገድጄ ላደረግኳቸውና አስገድጄ እንዳስደረጋቸው ለታሰቡብኝ ነገሮች ግን ፍጹም ተቃዋሚ ነበርኩ። ወንጀሌም ይኸው ብቻ ነው። ከእናቴ ሆድ ውስጥ ጀምሮ የሰራሁትን እንግዳ ሥራ ስታዩ አንድ በሰው ሕይወት ላይ የተፈጸመ ተአምር ታያላችሁ። በክፋት መንገድ ስትተረጉሙት ይህ ሰው የዲያብሎስ ዲቃላ ነው ብላችሁ ለማመን፣ በደግ ስትተረጉሙት ግን እግዚአብሔር በነጻነት ክብሪት ለኩሶ የፈጠረው ሕይወቱን እያቃጠለ ለሰው ልጆች የነጻነትን ብርሃን የሚያሳይ የነጻነት ጧፍ ነው ብላችሁ ለማመን እንደምትገደዱ አምናለሁ። ከሰው ልጆች ታሪክ ጋር ፈጽሞ የማይመሳሰለው የሕይወት ታሪኬ ሰሚዎችን ሁሉ ለማስደንገጥ የበረቀ ድንገተኛ መብረቅ ነው። የመብረቁ ጸዳል ብልጭ በሚልበት አጭር ጊዜ የዓለምን ነዋሪዎች መልክ አሁን ከምታዩበት ሁኔታ የተለወጠ አድርጎ እንደሚያሳያችሁ ሙሉ በሙሉ አምናለሁ። ከኔ ምስክርነት ይልቅ ራሱ ታሪኩ እንዲመሰክርላችሁ እነሆ ታሪኬን አቀረብኩላችሁ። ምዕራፍ 2 ስርዓቱን ማን እንዳቃወሰው አላውቅም። እግዚአብሔር ይሁን ሰው ወይም የተፈጥሮ ጣጣ ማን እንዳበላሸው አልተረዳውም። ግን ስርዓቱና ለኛ ተገቢ የሚመስለን ነገር ሁሉ በተመሰቃቀለበት ዓለም ሰዎች ሁሉ ይኖራሉ። እኔ የተወለድኩባት ኢይዝራኤሎስ የተባለችው ደሴት በወራሪዎች ስትበዘበዝና ስትጠቃ ስትገዛም ኑራ ነጻነቷን ካገኘች በኋላ ራሷ የተበላሸች አገር ነበረች። ይህች በታላቁ ውቅያኖስ የተከበበች አገር ዋና ከተማዋ አቃኒዮ የምትባል ስትሆን እኔም የተወለድኩት በዚችው ከተማ ነው። ከተማዋ የተመሰረተችው በባህር ጠረፍ ላይ በመሆኑ በኮንትሮባንድ መርከብ እየተጫኑ ያለ ይለፍ ወረቀት የገቡ የውጭ ዜጎች እንዲሁም ለረጅም ዘመናት ቅኝ ግዛቱና በኖረችበት ጊዜ እንደ ልብ የገቡ የባዕድ ተወላጆች ታላላቅ ባለ ሀብቶች ሆነው ይኖሩባት ነበር። ከተወላጆቿም አልፎ አልፎ ብዙ ሀብት አንቆያዦች ሲኖሩ አብዛኛው ሕዝቧ ድሃ ነበር። ከተማዋ ልዩ ልዩ ቀለም ባላቸው ህዝቦች ብቻ ሳይሆን ቁንጣን ራብ ስካርና ጠማት ከልክ በላይ የሆነ ድሎት በሽታና ችግር ተባብረው በሚያጠቋቸው የተለያዩ ሰዎች የተመላች ነበረች። ከሚፈልገው በላይ የሆነውንና ለአብዛኛው ህዝብ የሚበቃውን ብዙ ሀብት ያዙ ባለ ሀብቶችና የአብዛኛውን ጊዜ የዕለት ምግባቸውን በህልምና በማሽተት ካልሆነ በቀር በሌላ መንገድ ለማግኘት የማይችሉ ፍጹም ደሆች ነበሩባት። ሌላ ሁሉ ቀርቶ ለሁሉ እኩል ተብሎ የተደነገገው ህግ እንኳ በአፈጻጸሙ እንደ ሰዎች ሁኔታ የሚሄድ ነበር። አብዛኛዎቹ የአገሪቱ ተወላጆች በእኩልነትና በነጻ የሚያገኙት አየርንና የፀሐይ ብርሃንን ብቻ ሲሆን የቀረውን ነገር በመጠኑ እንኳ ለማግኘት ብዙ ድካምና ራስን ለባርነት አሳልፎ መስጠት ነበረባቸው። ባጭሩ በተፈጥሮዋ ከማንኛውም መልካም አገር የማታንሰው ደሴት ከጥቂቶቹ ሀብታሞቿ ጋር ሲያዩዋት መንግሥተ ሰማያት፣ ከብዙዎቹ ድሆቿ ጋር ሲያዩዋት ገሃነመ እሳት መስላ በሁለት ተቃራኒ መልኮች ትታይ ነበር። በዚች ሁኔታዋን ለመግለጽ ቃላት በሚያጥሩኝ ደሴት ዋና ከተማ ከአገሯ ፍጹም ድሆች አንዷ የሆነች ሴት ነበረች። ሴትየዋ የምትኖረው ከጠዋት እስከ ማታ ከከተማዋ ታላላቅ መንገዶች በአንዱ ተቀምጣ በመኪና ሳይሆን በእግሩ ከሚጓዘው አላፊ አግዳሚ ምጽዋት እየጠየቀች በምታገኘው የሳንቲም ልቃሚ ነበር። እሁድ እሁድና በሌሎች የበዓላት ቀኖች ወደ ቤተ ክርስቲያን ሂዳ ከመሰሎቿ ጋር እየተጋፋች ትለምን ነበር። መፈጠራቸው በቁጥር ለማሟላትና ሌሎችን ለማገልገል ብቻ ሆኖ ከቀረው ድሆች ከአገራቸው ጠፍና ሰፊ መሬት ለአንድ ጠማማ ጎጆ መቀለሻና ጭሮ ቆፍሮ የዕለት ሆድ ለመሙሊያ የሚሆን ጭብጥ አፈር ከሌላቸው ምስኪኖች አንዷ የሆነችው ይህች ሴት በዓለም ላይ ብዙ ሴቶችን አካላቸውን በመሸጥ ሊያስተዳድራቸው የቻለው በቂ ውበት ባይኖራትም ከአስቀያሚነት ያመለጠ መልክና ውብ ጠባይ ብቻ ለሚፈልግ የእሷ ቢጤ ባል የምታንስ ሴት አልነበረችም። እንዲያውም ጮሌ ባትሆን ነው እንጂ ጮሌ ብትሆን ኑሮ ጠጉርን በየጊዜው በማጋየት ፊትን በቀለምና በዱቄት በመለቅለቅ በአንጸባራቂ ጌጣጌጦች ቂጥንና ጡትን አፍጠው በሚያሳዩ ልብሶች በኤሌክትሪክ ብርሃንና በሌላም ዘዴ ሰው ሰራሽ ውበት ከሚያገኙት ሴቶች ጋር በመወዳደር የአካል መሸጡ ገበያም እስከዚህ ባላመለጣት ነበር። ነገር ግን በዚህ ፈንታ የማይታጠበው የማይበጠረውና የማይቀባው ጠጉሯ በላዩ ከተሰራጨበት አቧራ ጋር ካፈር ላይ ወድቆ የኖረ ፑርሽ ይመስል ነበር። ችግርና ብርድ ቀለሙን የለወጠው ፊቷ ደሃ መሆኗና ሁኔታዋ ባያጠራጥር በብዙ የፊት ዶቄት ፊቷን ያጨማለቀች ሴት ያስመስላት ነበር። የለበሰችው ልብስ መቆሸሽ ላይን ከማስቀየሙም በላይ ንጽህና ማጣት አደገኛ በሽታን ያስከትላል የሚባለውን የሐኪሞች ትምህርት የሚያስተባብል ነበር። በየጊዜው የሚወርድባት ብርድ ምንም ስራ ላደረጋት የብርድ በሽታ ድሆችን ንቆ ትቷቸዋል ለማለት ያስገድዳል። ይህች ምስኪን ሴት ዓለምን በምን ስሜት እንደምትወደው አይታወቅም። እሷም እንደ ሌሎች ሞትን ስትፈራና መኖርን ስትፈልግ ትገኝ ነበረች። ለሰሚው ግራ ነው። ከዚህም አልፋ ከወንዶች ጋር ትቃረብ ኖራለች። ይህስ ይቅር የተፈጥሮ ጣጣ ነው። የሚገርመው አንድ ቀን እኔን አርግዛ ኖራለች። እኔን አርግዛ የመውለጃዋ ቀን በደረሰበት ጊዜም እንደ ልማዷ የለትራቷን ለማግኘት ባንድ ታላቅ መንደር ዳር ተቀምጣ ስትለምን ውላለች። ማደሪያውም ያው የመንገድ ዳር ስለሆነ እዚያው አምሽታለች። በመንገዱ የሚወጡ የሚወርዱትን መኪናዎች በመንገዱ ግራና ቀኝ በቆሙት አምዶች ላይ ባሉት ታላላቅ አምፖሎች የሚበራውን የኤሌክትሪክ ብርሃን እጅ ለእጅ ተያይዘው የሚሸረሸሩትን ሴቶችና ወንዶች ግራና ቀኝ ያሉትን ታላላቅ ፎቆችና የቀሩትንም ብዙ ትርኢቶች እየተመለከተች በጥጓ የሚያልፍ እግረኛ ስታገኝ ስለ መድኃኔዓለም እያለች ትለምናለች። በሆዷ ውስጥ ሰሚዎችን ሁሉ የሚያስደነግጥ ዜና ያለኝ አደገኛ ጽንስ መኖሬን ግን በጭራሽ ረስተዋለች። አንድ ሰው በጥጓ ሲያልፍ ስለ መድኃኔዓለም አለችውና ሳንቲም ሲሰጣት ከእጇ ላይ ከነበረው ሌላ ሳንቲም ጋር ተጋጅቶ ቅጭል ሲል በሆዷ ውስጥ ከተኛሁት እንቅልፍ ብንን አልኩ። ከእንቅልፍ መንቃት ብቻ አይደለም ከድንቁርና ስሜትም ነቃው። ማን እንደሆነ ያላወቅኩት ኃይል ምቾትና ነጻነት ወደ ሌለበት ዓለም የሚሄድ መሆኔን እንዳውቅ አደረገኝ። ስንት ስፋትና መጠን ያላት ዓለም አሁን ከምገኝባት ጠባብ ሆድ እጅግ የምታንስ መሆኗን አሳወቀኝ። ሙሉ ነጻነቴን እንዳያስኩ ባለውበት የእናቴ ሆድ ውስጥ ፍርግትግት አልሁ። ሆዷንም በርግጫ ደበደብኩት። አይ ፍዳዬ፣ እዚሁ ላይ ደረሰብኝ መሰል። ነገሩማ ወዴት ሊደርስ ኑሯል አለች በቀላሉ የምወለድ መስሏት። በጭራሽ አልወለድም አልሁ በጩኸት። እሷም ሆዷ እንደተለመደው ጭሩር ያለ መስሏት ነበር እንጂ እንደዚህ ያለ በሰው ታሪክ ውስጥ እንግዳ የሆነ ነገር ይሆናል ብላ አልተጠራጠረችም። በሆድ ውስጥ ሆኖ የሚናገር ሕፃን ማን ሊጠረጥር ይችላል? ለኔም ለራሴ ማመን ያስቸግረኛል። ደህና ቦታ ለያዝ መሰል አለች ከመንገዱ ወዳለው የካባ አጥር ስር ጠጋ እያለች። በፍጹም አልወለድም አልኩ አሁንም ጮክ ብዬ። ነገሩ ግራ ሆነባት። ወዲያና ወዲህ ፊቷን እያዞረች ሰው እንዳለ ማየት ጀመረች። ከዚያም ቀጥላ ወይ ግሩም ሰይጣን ጠራኝ ልበል አለች። ታይ ደሞ የምን ሰይጣን? እኔ ነኝ አልወለድም አልኳት። ወደ ሆዷ አንገቷን ስቅ አደረገችና አንተ ማን ነህ አለች በታላቅ ፍርሃትና ጭንቅ። እንግዳው ነገር የተሰራው በሆዷ ውስጥ ሆነና የምታመልጥበት ዘዴ ባይኖራት እንጂ በዚህ ጊዜ ልቧ እስኪፈርስ ብትሮጥ በወደደች። እኔ በወድሽ ውስጥ ያለሁት ልጅ ነኝ አልኳት። ታዲያ ለምን አትወለድም አለች። ተወልጄ በችግር መሰቃየት አልፈልግም። እኔ በተቻለኝ መጠን አሳድግሃለሁ። ሊያኖረኝ የሚችል ሀብት አለሽ? እንደዚሁ ለምኜም ቢሆን አሳድግሃለሁ። ሞት ይሻላል። እኔ ማን መሰልኩሽ? አንቺ ልመናን ተማምኜ ነው የምወለድልሽ? በገዛ አገርሽ ላይ የምትችዩን ሰርተሽ በመኖር ፈንታ እንዴት ልመናን ተስፋ አድርገሽ ትኖሪያለሽ? ያንቺ በዚህ ሁኔታ መጎሳቆል አንሶ ደግሞ ማደጊያ የሌለው ልጅ ለምን ትወልጃለሽ? ተፈጥሮ ያመጣብኝ ጣጣ ነው እንጂ እኔማ ምን አደረኩ? ተፈጥሮማ ራስሽን ችለሽ እንድትኖር ይፈቅዶልሽ ነበር። ብቻ ቀማኞች ሁሉን ነገር አመሰቃቀሉት እንጂ የቻልሽውን ያህል ለመስራት ለምን አትሞክሪም? በገረድነት ሰራ ነበር የሳምባ በሽታ አለባት ብሎ ሐኪም ስለተናገረ በሽታው ወደ ጌታዬ ቤተሰቦች እንዳይተላለፍ ወዲያው አስወጡኝ። እሺ መሬት አለሽ? የለኝም። ቤት አለሽ? የለኝም። ትምህርት አለሽ? የለኝም። ታዲያ ምን አለሽ? ምንም የለኝ። ታዲያ ድህነትን በሽታንና ድንቁርናን ልታወርሺ ነው ተወለድ የምትይኝ? እድልህን እንዴት አውቀዋለሁ ልጄ? አለች በትካዜ። ቀማኞችና ነፍሰ ገዳዮች እንዲሁም የነጻነት ጠላቶች በተለጠኑበት ዓለም ደግሞ ምን እድል አለ? የድሆችን ልጆች የሚጠብቃቸው የወላጆቻቸው መከራና ችግር ብቻ ነው። መከራንና ችግርን ከድሆች ትከሻል ለማውረድ እንደኔ ከሆድ ውስጥ ጀምሮ ለመብትና ለነጻነት መሟገት ያስፈልጋል አልኳት በቁጣ። ነገሩም ግራ ሆነባት። በዚህ በሆዷ ዓለም የተደረገው ተአምር በእውንና በህልም መኖሯን ለይታ ለማወቅ አላስችላት አለ። በመንገድ ላይ ሁና ብርድ ይውረድባት ወይም በገነት ላይ ትሆን ምኑንም አታውቅም ነበር። ቢሆንም አንዴ የገባችበትን ክርክር በመቀጠል እንግዲህ መቼስ ምን ይሆናል ተወለድ እንጂ አለችኝ። አልችልም አልሁ። ቀጠል ላደረኩና ይልቁንስ መርዝ ጠጭና ሁለታችንም እንሞት። አንቺም ዓለምን ወደሽ ሞትን መፍራትሽ ነው? አንቺ ሙቶ ከማረፍ እየተሰቃዩ መኖርን ትመርጭ እንደሆነ እኔ ለስቃይ ከመኖር መሞትን እመርጣለሁ። የሚያስወርድ ነገር ጠጭልኝና ሙቼ ከሆድሽ ልውጣልሽ አልኳት። ምን ነው ልጄ ነፍስ ገደልሽ? ተወልዶ ዘራችንን የሚያበዛውን ልጅ ቀጨሽ ብለው ያስሩኛል ይቀጡኛል እኮ አለች። አዎ እነማን ናቸው እንደዚያ የሚሉ? የኛ መጎሳቆል ለነሱ መቀማቀል ማዳመቂያ እንዲሆን የሚመኙት ግፈኞች። እነዚያ ጉልበታችንንና ባርነታችንን እንጂ ሰው መሆናችንንና ነጻነታችንን የማይወዱ ቀማኞች ናቸው ለኔ ህይወት የሚቆረቆሩ። እነዚያ በሰው መከራ የመደሰት ሱስ የያዛቸው ጨካኞች ናቸው ለኔ ህይወት ጠበቆች ነን የሚሉ። ለሰው ህይወት አሳቢዎች ከሆኑ ለኛ ገና ላልተወለድን ነው ከማሰብ ለምን የተወለዳችሁትን በወግ አይዟችሁም? አልኩ በቁጣ። የቁጣ ንግግሬንም ቀጠልኩና ወደፊት የሚወለዱ ህፃናት ሁሉ እንደኔ በሆድ ውስጥ ሆኖ የማወቅ ጸጋ ቢሰጣቸውና የመገናኛ ዘዴ ቢኖረኝ ያለመወለድ አድማ እንዲፈጥሩ ባነሳሳቸው ነበር። ድሆች ህፃናት አትወለዱ፣ የሚጠብቃችሁ ርስት ችግር፣ በሽታና ድንቁርና ነውና ዓለም በትክክለኛና አድሎ በሌለበት ህግ እስክትመራ ሰላም፣ ነጻነት፣ እኩልነትና ፍቅር፣ ወንድማማችነት በዓለም ላይ ያላቸውን ቦታ እስኪያገኙ አትወለዱ እላቸው ነበር። የእያንዳንዱ ሰው ተገቢ ድርሻና የመኖር ዕድል እስኪታመን ድረስ በሆድ ውስጥ ቆዩ ወይም ሳትወለዱ ሙቱ እያልኩ አስተምራቸው ነበር ስል በፍርሃት ትንቀጠቀጥና ትሸበር ነበር። ሰውነቷ ሲንቀጠቀጥ እኔንም ስለ ጎጨጎጨችኝ ሁኔታዋ ገባኝ። እጅግም ማሳዘነችኝ። ለምን ትንቀጠቀጫለሽ አልኳት። በፖለቲካ እንዳንታሰር ፈርቼ ነው አለችኝ። እንግዲህ እንድወለድ የምትፈልጊው እንዳንቺ ያለች የምትበላው ምግብ፣ የምትጠጋበት ቤት፣ የምትለብሰው ልብስ እንኳ የሌላት ምስኪን ሴት በስቃዩዋ የማዘን ነጻነት ባላገኘችባት ዓለም እንድጨማለቅ ነው? ተይው እናቴ፣ ምንጊዜም ቢሆን ለባርነት እንደማልወለድ ወቂ አልኳት። ጥቂት ዝም አልኩ። እሷም በፍርሃትና በጥርጣሬ ተውጣ ዝም አለች። የተነጋገርነው ሁሉ አብዳ ወይም ቃሽታ የታያት ነገር መሰላት። ይህን ራእይ እውነት ብላ ለማመን ተሳናት። እንደሷ ያሉ ድሆች የወለዷቸው ልጆች ተወልደው አድገው አርጅተው እስኪሞቱ የማያስቡትና የማይናገሩትን ነገር ገና ተወልዶ በአራትና በአምስት አመቱ አፉን እያኮላተፈ በልመና ይረዳኛል ብላ ስትጠብቀኝ የነበርኩት ጽንስ ከሆድ ከመውጣቴ በፊት አውቄ እንደዚህ ያለውን የነጻነት ንቅናቄ ሲጀምር ምን ይስማት በድንጋጤ ዓለም ሞቷም እንዲያው ሞቱም ንቆ ችላ ቢላት ነው። መልካም ሙሉ ነጻነትስ አለሽ ብዬ ጠየቅኳት። አዎ ነጻ ነሽ ይሉኛል ብላ መለሰችልኝ። አይረብሽም አይጠማሽም? ይርበኛል ይጠማኛል። አይበርድሽም? ሙቀትስ አያቃጥልሽም? ይበርደኛል፣ በፀሐይ ጊዜ ሙቀት ያቃጥለኛል። እሺ ሰዎች የሚፈልጉትን ሁሉ ለማግኘት ምኞት የለሽም? እሱስ ነበረኝ፣ ላገኘው አልችልም እንጂ። አሁን የምትፈልጊው እኔም ተወልጄ አንቺ ስትሞቺ ያለም መከራና ስቃይ መድረሻ አጥቶ እንዳይጠፋ እኔን ተክተሽለት ልታልፊ ነው? ለመሆኑ አባቴስ ማን ነው? እኔ በገረድነት ተሰራበት በነበረው ሰውዬ ቤት ባሽከርነት ይሰራ የነበር ሰው ነው። አሁን ግን የደረሰበትን አላውቅም። መልካም፣ እሱም እንዳንቺ መድረሻ ያጣ ድሃ ነው ማለት ነው። ታዲያ የሁለት ድሃ የሁለት አገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ሊሰራ? የእናቱን የአባቱን ችግርና መከራ ሊወርስ? ለሰዎች ባሪያ መሆንና ተቸግሮ ማለፍም ሥራ ሆኖ ለዚህ መወለድ? በፍጹም አልወለድም፣ አንቺም መሞት አለብሽ። እኔስ ሞትን እፈራዋለሁ። መልካም፣ መልአከ ሞት ጥርሱን አግጦ ዓይኑን አፍቶ መጥቶ በረጅም ጥያቄና መልስ ያሰቃይሻል የሚል ተረት ስላደነዘዘሽ ሞትን ትፈሪዋለሽ። ሀብታሞች ካቀማጠለቻቸውና ከሚወዷት እናንተን ባሪያ አድርጋ ካስገዛችላቸውና ከሚደሰቱባት ዓለም ስለሚነጥላቸው ሞትን ቢጠሉና ባማረሩ፣ እናንተም ድሆች የእነሱ ማሚቴዎቹ ናችሁ፣ ሞትን ማመረራችሁ ነው አልኳት። በታላቅ ስሜትም ድምፄን ከፍ አድርጌ ሞት የድሆች ወዳጅ መሆኗን ወቂ። ድሆች ግፈኞች ከጫኗቸው ቀንበር ነፃ የሚሆኑት በሞት ብቻ ነው። በሽታ ችግርና ድንቁርና የሚያሰቃያቸው መከረኞች ከመከራቸው ነፃ የሚወጡት ለመብታቸው ሲጥሩ ወይም ሲሞቱ ነው። ሞት 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 ሞት፣ አንተ ስመ ክፉ ሥራህ ግን ደግነት፣ የድሆች ነፃ አውጪ የእውነት ነፃነት፣ የእንቅልፍ ታላቅ ወንድም የዘላለም እረፍት፣ ፍጡራን በሐሰት ስለሚደለሉ ደሃም እንደ ሀብታም አንተን ጠላሃሉ። ይህን ስናገር አሸባሪው ንግግሬ ግራ አገባትና ግራ አጋባትና ነው። ይህን ስናገር አሸባሪው ንግግሬ ግራ አጋባትና ለካ በዚህ ባዶ መንገድ ሳድር ሰይጣን አስረግዞኝ ኑሯል አለች እያለቀሰች። እኔም እጅግ ስለራራሁላት እናቴ በመሆንሽ ከዚያም በላይ ደሃ ስለሆንሽ አዝነልሻለሁ፣ ነገር ግን ራስሽ መብትሽን የማትጠብቂ ሆነሽ ለሌሎች ደግሞ ባርነትን ስለምታስተምሪ መሞት አለብሽ አልኋት። እሷም በመጥፎ ድሏ አምራ ታለቅስ ጀመር። ያለቀሰችውም ጥቅሙን ያላወቀችው የነጻነት ነበልባል የሚያነደኝ ጽንስ በሆዷ ስላገኘች እንጂ በርግጥ የበደላትን መከረኛ ኑሮ በማስታወስ አልነበረም። ምዕራፍ 3 ይህን በመሰለ ጭቅጭቅ አደገኛ የሆንኩት ጽንስና ደሃ እናቴ ስንሟገት ብዙ ጊዜ ካጠፋም በኋላ የምችል ብሆን ባለም የሚገኘውን ነገር ሁሉ አድርግልኝ ብትይኝ አድርግልሽ ነበር። ባርነትን ተቀበል ለባርነት ተወለድ ብለሽ የምታቀርቢውን ልመና ግን እንኳን አንድ ጊዜ መቶ ጊዜ ብትሞሺ ይሻልልሽም አልኳት። ታዲያ ምን ይሻላል? መብትሽን ለማግኘትና እኔንም ከነመብቴ ለመውለድ ሞክሪ። እንዴት ይችላለው? ካልቻልሽ እንሙት። አረ ስለፈጠረህ ብለህ ተወለድ። ፈጣሪም የፈጠረኝ ለባርነትና ለችግር ከሆነ እሱንም ማሻፈረኝ ብየዋለሁ። ግን እሱ እስከዚህ ቂል አይደለም። እሱ የነጻነት ዓለም ፈጠረ። ግፈኞች ነጻውን ዓለም የባርነት ዓለም አደረጉት። ቂሎችና ደካሞችም ራሳቸውን የባርነት ማስፈሪያ ወደብ አደረጉት። መልካም፣ ባርነትን የሚሹ ባሪያ ይሆኑ። የነጻነት ጠበቃ ሲሆን ባሪያ የመሆን ነጻነት ይሰጠን የሚሉትንም የወደዱትን ባርነት እንዲጠግቡት መተው አለብኝ። እኔን ወደ ባርነት ግባ ሲሉኝ ግን ታላቅ ጠብ መፈጠሩ ነው። ስለዚህ አሻፈረኝ ለባርነት አልወለድም ብሏል። በይ ሰውን ለመወንጀልና እንቢተኛ ነው ለማለት ዳኛ ሞልቷል። ዳኛ የማያገኙት ለነጻነት የሚሟገቱት ናቸው እንጂ ነጻነትን ፈላጊዎችን ለመክሰስ የዓለም ፍርድ ቤቶች ሁሉ ክፍት ናቸው። ክፈሺ፣ እምቢ አለ በይ አልኳት። ተስፋ ቢሷና ረዳት የለሽዋ እናቴ በዚህ ተአምር በዚህ ባለም ላይ ተሰምቶ በማያውቅ ደወል የአእምሮዋ ጆሮ ተሳቀቀ። ያለችበትን ረሳች። መፈጠሯም ህልም መሰላት። ጨርሶ ዓለምን ዘነጋችና ድካሙ እስኪያሸንፋት ድረስ እየቃዠችና እየለፈለፈች መሬቱ ላይ ተዘረረች። እዚያው ተዘርራ እኔ ብቻ የምሰማውን ትንሽ ትንሽ ትንፋሽ እየተነፈሰች ተላላፊዎች ሰዎችም አይ እዚህ ላይ ሰው ሙቶ ወድቋል መሰል እያሉ ሲያልፏት ብዙ ጊዜ ቆየች። የመጀመሪያው እስራቴ ተገድጄና ታስሬ የማልፈልጋቸውን ነገሮች መስራቴ ተጀመረ። እናቴ በእኔ ምክንያት ደክማ በወደቀችበት ጥግ ሁለት የፖሊስ ወታደሮች ሲያልፉ በድንገት አዩዋት። መቼም እግዚአብሔርም እኔን ለማሰቃየት አሲሮብኛልና በዚሁ ጊዜ ፖሊሶች ከወትሮ በተለየ ሁኔታ ደነገጡ። ቶሎ ስልክ ደውለው በድንገተኛ አደጋና በሽታ የተጎዱትን ሰዎች ወደ ሆስፒታል ለማድረስ የተዘጋጀ መኪና አምቡላንስ እንዲደርስ ጠየቁ። መኪናውም ቶሎ ደረሰ። እነሱም ወደ ድሆች መታከሚያ ሆስፒታል ወሰዱን። የሆስፒታሉ ዋና ሐኪም ቶሎ ብሎ ለምርመራ ቀረበ። የእናቴን ሆድ በእጁ እየዳሰሰ ሲያይ ጣቶቹን በእርግጫ ለመስበር ፈልጌ ትንሽ እግሮቼን አወናጨፌ ነበር። ግን በከንቱ የደሃዋንና ረሃብ የጎዳትን እናቴን ሆድ አቆሰልኩ። ወዲያው ራጂ እንድትነሳ አዘዘ። ወደ ራጂ ክፍል እንደሄድ የመመርመሪያው መሳሪያ ብርሃን በዓይኔ ላይ ቡግ ሲልብኝ ኧረ ወይድ ዓይኔን እንዳታጠፋ አልኩ። ግን የሰማኝ ያለ አይመስለኝም። ያራጁ ውጤት ያለ ቀደዳ ያለ ኦፕራሲዮን ልወለድ የማይቻል መሆኑን መሰከረብኝ። ደሃ እናቴ በእኔ ምክንያት ሆዷን መቀደዷ በጣም አሳዘነኝ። ዝም ብዬ ልወለድላት ፈልጌ ነበር። ግን ይህን ያሰብኩት ከሐኪም ትዕዛዝ በኋላ ሆነ። ሐኪሞችስ ዘመናውያን በኃይል ገዢዎች አይደሉ? እኛ ከተናገርነው ውጭ እግዚአብሔርም ሊሰራ አይችል። የህይወት ባለስልጣኖች እኛ ነን ብለዋል። በዚህ ምክንያት ምንም ማድረግ ስላልቻልኩ በፖሊስ አስገዳጅነት በሐኪም ቀዳጅነት የሽፍትነት ዋሻዬ ወይም እንደኔ አስተያየት የነጻነት ምሽጌ ከሆነው የእናቴ ሆድ እንድወጣ ተገደድኩ። እናቴ ሆዷን ልትቀደድ የማደንዘዣው መድኃኒት ተደርጎላት በድን ስትሆን፣ እኔም እሷም ከዚህ ዓለም የባርነት ቀንበር ነጻ ወጣን ብዬ ደስ ብሎኝ ነበር። ግን ደስታዬ ከንቱ ኑሯል። ሆዷን ቀደው ከተደበቅኩበትና ሕይወቴ በዚያው እንዲያልፍ ከፈለግኩበት ዋሻ አወጡኝ። በሕይወት ዘመኔ ያየሁትን የተጨማለቀና አሳዛኝ ኑሮ ሁሉ ቁልጭ አርጎ ያሳየኝን የዚህ ዓለም ብርሃን ለመጀመሪያ ጊዜ ሳይ፣ ምንም እንኳ ሌላ ነገር ለማድረግ አቅም ባጣ፣ እጅግ አምሬ በማልቀስ ሐዘኔንና ቁጭቴን ለተመልካች አሰማው። ወዲያውም ወደ ሐኪሙ እየተመለከትኩ፣ ቆይ ግድ የለም አንተ ደደብ፣ መኖርን እንጂ ለመኖር የሚያስፈልገውን የማታውቅ፣ ሟቹን አካል የምትጠብቅ የማይሞተውን መንፈስ ግን የማታውቅ፣ በዚች ቀን አንተ አዋቂ ሐኪም የተባልክባት እኔ ግን ወደማልፈልጋት መከራና ስቃይ አዘጋጅታ ወደምትጠብቀኝ ዓለም መጣሁባት። ዕውቀትህን አደንቃለሁ። ሰውን በማገልገልህና ጊዜያዊ ስቃይን በመከላከልህ አመሰግናለሁ። ነገር ግን በዓለም ላይ እስካለሁ አብዛኛውን ጊዜ የሚያሰቃዩኝን ችግርና ድንቁርናን ግፍና ባርነትን ለመከላከል ቀርቶ መኖራቸውን ስለማታስብ ደደብልሃለሁ። ለመሆኑ ከተደበቅኩበት ጎትተህ ስታወጣኝ ምግቤን፣ ልብሴን፣ ቤቴን አዘጋጅተህልኛል ወይስ እንደ እናቴ በባዶ ሜዳ ላይ ልትለይ ነው ብዬ ስጠይቀው፣ ሽማግሌው ሐኪም አይቶትና ሰምቶት በማያውቀው ነገር በጣም ደነገጠና ከቆመበት ወደቀ። እኔም ከእጇም ልጬ ወደቅኩ። ቆንጆ ጎረምሳ ካላየች በቀር በዓለም ላይ የሚያስደነግጣት ነገር የሌለ አንዲት ነርስ ምኑንም ሳታስተውል ቆይታ፣ ሐኪሙና እኔ በወደቅን ጊዜ ቶሎ ብላ እኔን አንስታ በጨርቅ ጠቅላ አስቀመጠችኝና ሌላ ሐኪም ጠርታ ዶክተሩንም አነሱት። ሌላው ሐኪም የተቀደደውን የእናቴን ሆድ ሰፍቶ ወደ መኝታ ክፍል እስኪልካት ድረስ ሌሎቹ የሕክምና ሠራተኞች በድንጋጤ ለታመመው ሐኪም አስፈላጊውን እርዳታ አድርገውለት ነፍሱን አውቆ ቆየ። ብዙ ሳይቆይ ከተኛበት ተነሳና፣ ምን ነበር ያየሁት አለ። ከጥጉ የነበረው ሐኪምም ቆይ ጥቂት አለው። የታመመው ሐኪምም መለሰና፣ የለም የሆንኩትን ማወቅ አለብኝ አለ። በጣም ደንግጠህ ወድቀህ ነው አለው ደህናው ሐኪም። በምን ምክንያት? ኦፕራሲዮን አድርገህ ከእናቱ ሆድ ያወጣኸው ሕፃን በጣም ስለወቀሰህ። አሃ ገባኝ። ይህን ተአምረኛ ሕፃን ማየት አለብኝ። ተው ጥቂት ቆይ። በፍጹም አልቆይም። ከዚህ በኋላ ታሞ የነበረው ሐኪም ተነሳና በጨርቅ ተጠቅልዬ ወደ ምልወሰወስበት ክፍል መጣ። ትክ ብሎም አየኝ። እስከ 3-4 ወር የእናቱን ጡርት መጥባት አለበት ሲል በጥቁ ላለችው ነርስ ነገራት። እምቢ የእናቴን ጡት አልጠባም አልኩት። ለምን አለኝ። የሳምባ ነቀርሳ አለባትና ታስተላልፍብኛለች። በግድ አስወልዳችሁ በበሽታ እንድታሰቃዩኝ አልፈልግም አልኩ። በዚህ አዲስ ሁኔታ ሐኪሙ አሁንም ደነገጠ። እንደ መጀመሪያው አልወደቀም እንጂ አሁንም በመጠኑ አእምሮውን ሊስት ጀምሮ ነበር። ከጥቂት ጊዜ በኋላ እናቴ እኔ አለባት ስላልኩት በሽታዋ እንድትመረመርና ለእኔ ግን ልዩ የሆነ የሕፃን ምግብ እንዲዘጋጅልኝ አዘዘ። ከዚያም ቀጥሎ ደሞ ምን እንዲሆንልህ ትፈልጋለህ አለኝ። እኔም ከዓለም እስክወገድ ድረስ ብዙ ነገር ፈልጋለሁ። ካንተ ምፈልገው ግን የሰውን ጤንነት ብቻ ሳይሆን የሰውን ክብር፣ የሰውን መብት፣ የሰውን ነጻነት፣ የሰውን ፍላጎት ጨምረህ እንድታውቅ ነው። ያለዚያ ታላቁ ጋንዲ እንደሰደባችሁ ሰድባችኋለሁ። እንዲህ ይያልኩ እነሱ የሥጋ ሐኪሞች እንጂ የመንፈስ ሐኪሞች አይደሉም። የሰውየውን ሕይወትና ጤንነት ካልበደለ ወንዱ ሰባዊ ክብሩን አዋርዶ የሴትነት ሥራ እንዲሰራና ተፈጥሮ በማይፈቅደውና የመንፈስ ክብሩን በሚያጠፋው መንገድ እንዲያመነዝር ይፈቅዱለታል። ከዚህም ቀጥዬ ግዙፉን ሥጋዊ አካል ብቻ ሳይሆን ረቂቁን መንፈሳዊ አካልም ጠብቁት። ፍላጎቱንም ለመስጠት የመንፈስ ሐኪሞች ጭምር ሁኑ እላችኋለሁ አልኩት። የመንፈሳዊው አካል ምግብም ንጻነትና እኩልነት ያለው ኑሮ ነው ስል ለደነገጠው ሐኪም ነገርኩት። መከከለኛ እድሜ ያለው ሐኪም በግንባሩ በኩል የሳሳውን እና ትንሽ ነፋስ ሲነካው ብልው ብልው የሚለውን ጠጉሩን በእጁ ወደ ኋሊት እያስተኛ፣ ለመሆኑ ይህን በሕፃንነት ወራት ብዙ የማወቅ ኃይል ከምን አገኘኸው? ከየት እስተማርከው? ሲል ጠየቀኝ። በጨርቁ እንደ ተጠቀለልኩ እንቅስቅስ እያልኩ፣ እናንተ በአካል ብቻ የምታምኑ የነጻነት ፍቅር በአስተማሪና በግዙፍ አካል ብቻ ሳይሆን ሕይወት ካለው ፍጡር ሁሉ ስሜት ጋር ተቀላቅሎ የሚፈጠር ነገር ነው። አውሬው ሲያቆስሉት እጅግ የሚበሳጨውና ታላቅ ጀብዱ የሚሰራው፣ እንስሳው ልረድህ ሲሉት የሚንፈራገጠው በእናንተ ዩኒቨርሲቲ ውስጥ ስለ ነጻነት ጥቅም ያስተማረው ኑሮ ነው። የነጻነት ስሜት በደም ሕዋሳት ሁሉ ተሰራጭቶ አብሮ የሚፈጠር ነገር ነው። ይልቁንም በተንኮል የተፈጠሩ ትምህርቶችና ስብከቶች ፍጡር ሁሉ በተፈጥሮ ያገኘውን የነጻነት ስሜት እየደመሰሱ ወደ ባርነት የሚያስተላልፉ ጠንቆች ናቸው። በኃይል ከሚሰበር ኃይል ይልቅ በደም ውስጥ ያለውን የነጻነት ነበልባል እያበረዱ ለባርነት ምቹ ፈረስ የሚያደርጉ በሰዎች የተፈጠሩ ከንቱ እምነቶች ናቸው። ስለዚህ ከእናቴ ሆድ የነጻነትን ስሜት ይዤ ብወለድ አይግረምህ። ደግሞም እግዚአብሔር ሰውን ከነጻነት ስሜት ጋር ለመፍጠሩ ምልክት እንደሆነው ያዘጋጀኝ ልዩ ፍጥሩ መሆኔን ማወቅ አለብህ አልኩት። እንግዳ ትዕይትና ድንጋጤ በእውነት መኖሩን ያጠራጠረው ሐኪም ራሱን በተለመደው ሁኔታ ነቀነቀና፣ መልካም እኔ የምችለውን ሁሉ አደርግልሃለሁ ካለ በኋላ በጥሩ ሁኔታ አስተኝታችሁ አስፈላጊና ተስማሚ የሆነ ምግብ እንድትሰጡት ሲል ለአንዷ ነርስ ትዕዛዝ ሰጠ። ለብቻዬ ትንሽ የሕፃን አልጋ ተዘጋጀልኝና ተኛው። በዚህ መንገድ ለሁለት ቀኖች በመልካም ሁኔታ እንደቆየው የፈራሁት ጥቃት መጣብኝ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።